የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዕለተ አርብ ሰኔ 25 ቀን 2013 ዓ.ም ምረት የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምጽ ዋሽንግተን ዲሲ መተላለፉን ጀምሯል። ሰላም ጤና ይስጥልኝ፣ እንደምን አመሻችኋል? ዛሬም ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ እናመሻችሁናል። ከነዚህ መሃል በትግራይ ክልል ባሉ ዩኒቨርሲቲዎች የሚማሩ ተማሪዎች ያሏቸው ወላጆች የልጆቻቸውን ሁኔታ ለማወቅ መቸገራቸውን እየገለጹ ነው።
ያው እኛ ዛም እንማረው በመከላከያ ማሳኝነት ነው። እነሱ ጥላ አድርገን ነበር እየተማርን ያለ ነው። ዘን ዩኒቨርሲቲው ለቀው ሲወጡ ምንም ነገር የለም። አንድ ሃይ ስኩል እንኳን ደራት በቃ ይኖራል አይደለም ዩኒቨርሲቲ።
የወላጆቹን ቅሬታ አስመልክቶ የሳይንስና ከፍተኛ ትምህርት ሚኒስቴር የሰጠውን ምላሽ አካተተ ዘገባ ባብይ ርዕሳችን ይዘናል።
ለአካል ጉዳተኛና ለሌላ የሚሰጥ ቦታ በጣም የተለያየ ነው። ምንም አይገናኝም። በሁሉም ላይ በስፖርት ላይ በሌላ ስራ ላይ በሁሉም ላይ
በትላንትናው ምሽት እንግዳችን ከነበረው አትሌት ታምሩ ከፍያለው ጋር ያደረግነው ቆይታ ክፍል ሁለትም በምሽቱ መሰናዷችን ተከፍቷል። ምሽቱን ከኛ ጋር ካሳለፋችሁ ሌሎች ጥንቅሮችም ይኖሩናል። ጣዕም ያላቸው ሙዚቃዎችም አሰናድተናል። ፕሮግራሙን በመምራት አብሬያችሁ ማመሻ ስመኝሽ የቆየነኝ፣ በቅንብሩ ደግሞ ኤልያስ አስማረ አብሮኛል። በቅድሚያ ከሀገር ውስጥና ከውጭ አሰባሰብናቸውን ዜናዎች ልታሰማን ኤደን ገረሙ ተዘጋጅታለች። ወደ ኤደን ላሳልፋችሁ።
አመሰግናለሁ። አድማጮች እንደምን አምሽታችኋል? ዓለም አቀፉ የቀይ መስቀል በትላንትናው ዕለት ወደ ትግራይ የሚወስደው ዋንኛው የተከዜ መንገድ መጎዳቱን አስታውቋል። ድርጅቱ በትዊተር ገጹ ላይ ተከዜ ማለት ትግራይን መጋቢ የሆነ ዋና አውራ ጎዳና ነው፣ ነገር ግን ፈርሷል ብሏል። አያይዞም ይሄ ማለት በዚህ የግጭት ወቅት የሚደረጉ የእርዳታ ጥረቶችን የሚያደናቅፍ ነውም ብሏል። ድርጅቱ በተጨማሪም በትዊተር ገጹ ላይ ወደ ክልሉ ለማለፍ ነጻ የሆነና ያልተገደበ ፍቃድ ያስፈልጋል ሲልም አስታውቋል። የተባበሩት መንግስታት ቃል አቀባይ የተከዜ ድልድይ መፍረስን እንደሚያውቁ ገልጸው ነገር ግን በጉዳዩ ላይ የተረጋገጠ መረጃ የለኝም ብለዋል። አያይዘውም የትግራይ ህዝብን ለመድረስ እየሞከርን ነው፣ ተቃውሞቻችን ህዝቡን እንዲረዱ ለማድረግም እየጣርን ነው፣ ነገር ግን የድልድዩ መሰበር ከተረጋገጠ ይሄ ወደ ክልሉ ለመግባት የምናደርገውን ጥረት ያጓትተዋል ብለዋል። በትግራይ 6 ሚሊዮን የሚሆን ህዝብ የሚኖር ሲሆን ከዛ ውስጥ 5 ሚሊዮኑ ያስቸኳይ ጊዜ የምግብ እርዳታ ንሻሉ። የዩናይትድ ስቴትስ እርዳታ ተቋም የሆነው ዩኤስኤድ ባለስልጣን ሳራ ቻርለስ ለዩናይትድ ስቴትስ የህግ አውጪዎች ወደ 1 ሚሊዮን የሚጠጋ ህዝብ እርሃብ ተጋርጦበታል፣ እርዳታችን ከፍ ማለት አለበት ሲሉ አሳስበዋል። የተባበሩት መንግስታት ቃል አቀባይ ማክሰኞ ዕለት በትግራይ ነገሮች ሁሉ አስኪና የማይጨበጡ ሆነዋል ያሉ ሲሆን በዋና ዋና ከተሞች መቀሌ፣ አድግራት፣ አድዋ፣ አክሱም እና ሽሬ መረጋጋት ቢኖርም በደቡባዊና በሰሜናዊ ምዕራብ ትግራይ ዞኖች ግን ያልተረጋገጡ ግጭቶች አሉ ብለዋል። ቃል አቀባይ ኤሪ ካኔኮ አክለውም ኤሌክትሪክና መገናኛ አሁንም ድረስ ተቋርጧል ሲሉ አስታውቋል። የተባበሩት መንግስታት የጸጥታው ምክር ቤት በትግራይ ክልል ያለውን ሁኔታ በተመለከተ ዛሬ ከሰዓት እንደሚወያይ ይጠበቃል። የወቅቱ የጸጥታ ምክር ቤት ፕሬዝዳንትነትን የያዙት አምባሳደር ኒኮላስ ዴቪየር በትላንትናው ዕለት በእርግጠኝነት ስብሰባው ይኖራል ብለዋል። የዓለም የጤና ድርጅት በትላንትናው ዕለት አፍሪካ በሶስተኛው ዙር ከባድ የሆነ የኮቪድ-19 ወረርሽኝ ትናጣለች ሲል አስታወቀ። ለዚህ በዋናነት በአህጉሪቱ አዳዲስና ፈጣን የቫይረሱ ዝርያዎች መስፋፋታቸውን በምክንያትነት አንስቷል። የዓለም የጤና ድርጅት የቀጠናው ዳይሬክተር ዶክተር ማታሺዲሶ ሞኤቲ ባለፉት 6 ተከታታይ ሳምንታት በአፍሪካ የአዲስ ተጠቂዎች ቁጥር በ25% ጨምሯል ያሉ ሲሆን አክለው የሞት ምጣኔውም በ38 ሀገራት በ15% ጨምሯል ብለዋል። ዳይሬክተሯ አዳዲሶቹ የቫይረሱ ዝርያዎች በአፍሪካ ስጋቱን ወደ ሌላ ደረጃ አድርሰውታል ይላሉ። ቫይረሱ ከጨመረባቸው 14 የአፍሪካ ሀገራትም 12 የሚሆኑት በህንድ የታየው ዴልታ የተሰኘው የኮቪድ-19 ቫይረስ ያሰጋቸዋል ብለዋል። በአንጻሩ አልፋና ቤታ የተሰኙት ዝርያዎች ጥናቱ ከተደረገባቸው 32 ሀገራት በ27ቱ ተገኝተዋል። እስካሁን ድረስ በአፍሪካ ክትባቱን የወሰዱ ሰዎች 1% ብቻ ናቸው። ይህ አሃዝ በዓለም አቀፍ ደረጃ ክትባቱን ከወሰዱ ከ11% ሰዎችና በዩናይትድ ስቴትስና በብሪታንያ ከተከተቡ ከ46% ከሚሆኑ ሰዎች ጋር በንጽጽር የቀረበ ነው። በትላንትናው ዕለት የአፍሪካ ህብረት የክትባት መልእክተኛ ስትራይቭ ማቪዋ የአውሮፓና የዓለም አቀፍ ክትባት አቅራቢዎች በቃላቸው መሰረት ክትባቱን ባለማቅረባቸው ተቆጥተዋል። ማቪዋ የአውሮፓ ህብረት የክትባት ፋብሪካዎች አሉት፣ የማምረቻ ማዕከላትም በመላው አውሮፓ አለ፣ ነገር ግን እስካሁን ድረስ አንድም ጠብታ ክትባት እንኳን ወደ አፍሪካ አላኩም ሲሉ አውሮፓ ለአፍሪካ ክትባት ለመሸጥ የገባቸውን ቃል እንዳላከበረች ገልጿል። የአፍሪካ የበሽታዎች መከላከል ማዕከል ዳይሬክተር ጆን ላኬንጋ ሶንግ የዓለም የጤና ድርጅት በኮቫክስ አማካኝነት 700 ሚሊዮን የሚሆኑ ክትባቶችን ወደ አፍሪካ እንደሚመጡ ቃል ቢያስገባም እስካሁን ድረስ ግን ወደ አህጉሪቱ የደረሰው 65 ሚሊዮን ብቻ ነው ብለዋል። አርማጮች፣ የአርብ ምሽት ዜናዎችን እዚህ ላይ ፈጸምኩኝ። ከቀሪ የጋቢና ቪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም የስልክ ቁጥራችንን +1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው አብይ ዝግጅታችን እንለፍ። የሳይንስና ከፍተኛ ትምህርት ሚኒስቴር በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ተማሪዎችን በተመለከተ የተማሪ ወላጆችና ሚዲያ ተቋማት መረጃ ለማግኘት ተደጋጋሚ ጥያቄ ማቅረባቸውን ጠቅሶ መስሪያ ቤቱ ከተለያዩ አካላት የዩኒቨርሲቲዎቹ አመራሮችና ከዓለም አቀፍ ተራድኦ ተቋማት ጋር በመሆን በጉዳዩ ላይ እየሰራ መሆኑን በይፋዊ ገጹ አስታውቋል። በተደረገው ጥረትም የዩኒቨርሲቲዎቹን አመራሮች ለማግኘት መቻሉንና ተማሪዎች በመልካም ሁኔታ ላይ እንደሚገኙ የሁለተኛ መንፈቅ አመት ፈተና ለመውሰድም በዝግጅት ላይ መሆናቸውን አውቃለሁ ሲል ገልጿል። ስለሆነም የተማሪ ወላጆች ልጆቻቸውን በመልካም ሁኔታ ላይ መሆናቸውን ተረድተው ከበመንግስት የተጀመሩ ጥረቶችን እንዲደግፉ ጥሪ ያቀረበው መስሪያ ቤቱ ተማሪዎቹ ፈተና ወስደው ሲጨርሱ የሚኖሩ ጉዳዮችን እንደሚያሳውቅና የተማሪ ወላጆች በመደበኛ መገናኛ ብዙሃን የሚተላለፉ መረጃዎችን ብቻ እንዲጠቀሙና ተረጋግተው እንዲጠብቁ ጠይቋል። መስፍን አራጌ ዝርዝር አለው።
በራያ ዩኒቨርሲቲ የስነ ዜጋ ተማሪ የሆነችው ስንድ ገበያው የመከላከያ ሰራዊት ከትግራይ ክልል መውጣቱ ተከትሎ እሷን ጨምሮ 220 ተማሪዎች ከራያ ዩኒቨርሲቲ በእግራቸው መውጣታቸውን ትናገራለች።
አጠቃላይ ለሀገር ደረጃ የሀገር መከላከያ ሰራዊት ወደ ሀገሩ መመለስ አለበት ወደ ነበረበት ቦታ ሲባል፣ ያው እኛ ዛ የምንማረው በመከላከያ አማካኝነት ነው። እነሱን ጥላ አድርገን ነበር እየተማርን ያለ ነው። ዘን ዩኒቨርሲቲውን ለቀው ሲወጡ ምንም ነገር የለም። አንድ ሀይ ስኩል እንኳን ተራ ጥበቃ ይኖረዋል አይደለም ዩኒቨርሲቲ ምንም ነገር አልነበረም። ግራ ቀኝ በሩ ክፍት ነው። ዘን በዛ ታይም በወጡበት ታይም የዛው ክልል ተማሪዎች ጓደኞቻችን አሉ፣ የዛው አካባቢ ተማሪዎች ናቸው። እነሱ ሌላ ነገር ፈጠሩ። መከላከያ ሰራዊት ትቶ ሲወጣ ማለት ነው።
ምን ፈጠሩባቸው
ማለት ጫና ፈጠሩ። ኦልሬዲ እነሱ እያሉ እንኳን በዛቻ ነው የምንኖረው። ምክንያቱም እነሱ መከታ አድርገን እንጂ ብዙ ነገር ሊፈጠር ይችላል ባይኖሩ እስከዛሬ ማለት። ሲቀጥል ደግሞ እነሱ እየሰለጠኑ የሚገቡ ተማሪዎች ናቸው አሉ።
ምን በማ የሚሰለጥኑት
እንዴ? ኖርማል ሰራዊት እየወጡ እየሰለጠኑ ነው። እኛ ከገበሬ ማህበረሰብ የሆን ተማሪዎች ነን ያለ ነው።
በዩኒቨርሲቲው የኢንፎርሜሽን ቴክኖሎጂ ተማሪ የሆነው ታደሰ ገላ ነው በበኩሉ የሰራዊቱን መልቀቅ ተከትሎ እንግልት ደርሶብናል ባይ ነው።
እኛ የራያ ዩኒቨርሲቲ ተማሪዎች መጀመሪያ ወደ ግቢ ስንገባ ያው መከላከያ ማለታቸውን አረጋግጠን የገባን በእነሱ ስር ነው ስንማር የከረም። ያው እነሱ ያሉን ብዙ ነገር እየደረሰብን ብዙ ግፍ እያሳለፍን እስካሁን ደርሰናል። ግን አሁን ደግሞ መጨረሻ ያው መንግስት ነው ውጡ ተባሉ። ያው እነሱ ሲወጡ አስቀድመው በእኛ ላይ በጣም ብዙ ነገር አደረሱብን፣ ጭፈራ ሁሉ አካሄደውብናል። ያው እሱን ነገር ተቋቁመን እኛ ያሉ እህቶቻችንና ወንድሞቻችን አብረን እንውጣ ብለን ያው የተወሰነ ለፍተን ነበረ። ግን ያው ከአቅማቸው አንጻር እዚህም አሁን በምንወጣበት ሰዓት መንገድ ላይ ይጠብቁናል። ያው ስለምንተዋወቅ ማለት ነው የቦታው ሁኔታ የምናውቀው እኛን እና ከዛ አንጻር ያው መንገድ ላይ ሞት ነው እዚህ ሞት ነው እዚህ እንሙት አሉን። ከዛ በኋላ እኛ በቃ መሄዳችን ነው እንግዲህ እግዚአብሔር ከፈቀደ እንወጣለን፣ ያለዛ ከእነሱ ጋር ከመከላየት ጋር እዚህ ተይዘን ከምንሰቃይ ይዘው መንገድ ላይ እንሙት ብለን እኛ ሄርን። ከ220 ተማሪ 13 ተማሪዎች ሴቶች አሉ። እነሱን ይዘን ያው መንገድ ላይ ስነር ከተማ ስናልፍ ድንጋይ እየተወረወረብን ያው ብዙ መከራ ብዙ ስቃይ እያሳለፍን አለፍን።
ያው በሌሊት ከሌሊቱ 6 ሰዓት ነው የወጣ ነው ከዩኒቨርሲቲው። አጋጣሚ ስንወጣ ምንም አልነበረ፣ መከላከያ ሰራዊት ምስቶ ነው ወጣ ነበረ። ያው በቅርብ ርቀት ማለት ነው የተወሰነ ደቂቃ ከተጓዝን በኋላ ደረስንባቸው። በእንደዚህ አይነት ሁኔታ እንግዲህ በእግራችን ተጉዘን እዚህ ደርሰ ተመልሰናል። ኦሬዲ ካላማታ ማለት ይቻላል በእግራችን የተጓዝነው።
ተማሪዎቹ በመንገድ ላይ ሳሉ አራት ጓደኞቻቸው መታገታቸውንም ገልጸዋል።
ሆኒ ላይ መከላከያዎች የተወሰነ ረፍት እናረግ ሲጠባ ማለት ነው እንደዚህ። ከዛ አጋጣሚ ውሃ ጠምቷቸው የተወሰኑ ተማሪዎች ነበሩ። ወደ ኋላ ለመጠጣት ሲሄዱ ሰባት ተማሪዎች ታግተውብናል።
ማነው አጋቹ?
አጋቹ ነው የከተማው ነዋሪዎች ናቸው። ከታገቱት መካከል ከሰባቱ ሶስቱ ስልካቸውን ንብረታቸውን በሙሉ አስረክቡ ሩጣ ለማብለጥ ሞክረው ከኛ ተቀላቅለዋል። አራቱ ግን ያሉበት ሁኔታ ምንም አይታወቅም። አራሻቸውም ጭራሽ አይታወቅም።
ሰባት ልጆች ወደ ኋላ ቀርተው ውሃ ሄደው ነበር። ከዛ ከውሃው ያው ገጀራ ምናምን ይዘው አስራሯቸው ያው የተመታም አለ አሉና እዛ ሶስት ልጆች ከኛ ሩጣው ደረሱና ነገሩና እነዛ አራት ልጆች ታግተው የት እንደደረሱ አይታወቁም።
ከገታው በሩጫ መለጥኩ ቢለው የሶስተኛ ዓመት የኤሌክትሪካል ኢንጂነሪንግ ተማሪው አለ መታደል አራት ተማሪዎች ስለት በያዙ የአካባቢው ነዋሪዎች መታገታቸውን ገልጿል።
ሌሊት ነው የተጓዝነው። የስድስት ሰዓት ምናምን መንገድ ተጉዘን መሆን በልከተማ አዘካይ ደረሰ። ለበኋላ መከላከያ በጣም ብዙ ጓዝ ይዞ ነበር። ብዙ መሳሪያዎችም ነበሩ። ስለመሸኘት እኛን ጥሎን ሄደ። እዛ እኛን ጥሎን ሲሄድ እኛ እዚ አጋጣሚ ተቀምጠን ያለ ግማሻችን እዛ የሆነ ወንዝ አካባቢ ነበረ ወረዋ ምናምን ሄደን እዛ ተማሪው እኛን ሳያየን ሄዷል። የተወሰነ የእግር ጉዞ ማለት ነው። እዛ ያነ ሲቆጣጠሉ የነበሩ ወያሎች እኛን የዋፈኑን ማለት ነው። እዛ ያው በቃ እንደዛ እንትን እንዳለ በጣም ብዙ ስለዛማ ነገሮችንም ይዘው ነበር እና እኛ በቃ ስልካችን ምናምን ቀሙን። ከዛ ተፈታተን ማለት ነው እና ሁላችንም ተፈታተን። አራት ተማሪዎች የት እንደደረሱ አናውቅም።
አንተ ካመለጡት ውስጥ ነህ? ስንት ያመለጣችሁ?
ሰባት ነበርን። እዛ አራቶች የት እንደዱ አናውቅም። ሶስቶች የሮጠን እነሱ ተጨመር።
አንደኛ እነሱ ያሉበት ሁኔታ ማወቅ እንፈልጋለን። ይሙቱ ይኑሩ አናውቅም። ዘንድ ደግሞ አቅም አንሷቸው የቀሩ ተማሪዎች ዩኒቨርሲቲ ውስጥ ያሉ ተማሪዎች በምን አይነት መልኩ ነው የሚወጡ? እሱን ነገር ነው ለሚመለከተው አካል ማድረግ ያለባችሁ እናንተ።
ወልዲያ ከደረስንም በኋላ ተገቢውን ድጋፍ አላገኘንም የሚል ቅሬታ አላቸው ተማሪዎቹ።
ምንም አይነት እቃ አልያዝንም። ኦልሬዲ የያዝነው ስልክ ነው። ስልክም ጥሎ ይመጣል፣ መታወቂያም ጥሎ ይመጣል። አይዲ ያልያዘ ተማሪ አለ።
አሁን የምግብና የማረፊያ አገልግሎት ከምን ታገኛላችሁ?
በእለቱ ማክሰኞ ዕለት ምሽት ስንገባ ዩኒቨርሲቲው ላይ ለምነን አደር በእንግድነት በጠዋቱ 12 ሰዓት ላይ ያስወጣል። ዘን ከተማ አስተዳደር ዝም ብለን ባዶ ሆነ አዳራሽ ላይ ነው ዝም ብለን ያለን በረንዳ ላይ። ምንም አይነት አገልግሎት ወይም ምንም አይነት እርዳታ እያደረጉልንም አይደሉም። የቻልነውን ያክል እናደርጋለን ይላሉ። ምንም እየታየን አይደለም ያደርጉት ነገር። የምግብ አቅርቦትም የለም፣ በቂ ምኝታም የለም፣ አልተሰጠንም። በረንዳ ላይ ነው ተኝቶ ያደረው ተማሪው በሙሉ።
የተወሰኑ እናቶች እንጀራ ሰባስበው ሽሮ ምናምን በባሌ ይዘው መጥተው የተወሰነ ሰጡን። የተወሰኑ ሰዎች ዳቦ ምናምን ገዝተው ምናምን ያው እሱን ነገር ያው የሚበላኛውን አያሳስበንም፣ ማድሪያውም አያሳስበንም። ግን እኛ የሚያሳስበን ምንድነው ወንድሞቻችን እህቶቻችን ከኛ ተለይቶ የቀሩት ወንድሞቻችን የእነሱን ህይወት ነው የምንፈልግኛ።
የሰሜን ወሎ ዞን አስተዳደር ጽህፈት ቤት ኃላፊ የፍሮ ዘሪሁን ግን ዞኑ ያቅሙን እያደረገ መሆኑንና አንዳንድ የተማሪዎች ጥያቄ በፌዴራል እንጂ በዞን ደረጃ የማይፈቱ መሆናቸውን አመልክተዋል።
ተማሪዎቹ ያው ከወታደሮቹ ጋር ነው አብረው የወጡት። ያው እንደወጡ ከራያ ቆቦ ዩኒቨርሲቲ መኪና መድበን ቆቦ ላይ ምሳ ጋብዘን ወደ ዩኒቨርሲቲ አመተን እንዲያጥሩ አድርገናል። ያው ሲመጡ መነሻ ሀሳባቸው የነበረው ወደ አካባቢያችን እንድንሄድ፣ ሰላም ወደ ሆነ ቦታ እንሄድ የሚል ሀሳብ ነበራቸው። ያው ዞሮ ዞሮ አመተን ዩኒቨርሲቲ ካሳደርን በኋላ ያው ወደ እኛ ወደ ዞን መጡ። ዞን ከመጡ በኋላ ጥያቄያቸውን ተቀብለን ወደ የአካባቢያቸው ሄዱ። መኪኖችን እንመድብና አቅም ካለ እኛ እንሸኛቸዋለን፣ ከሌለን ደግሞ በራሳቸው ቢሆን እንድትገቡ እናድርግ ስንላቸው ተማሪዎቹ የነበራቸው ሀሳብ ምንድን ነው? እኛ አሁን መኪና አይደለም ጥያቄያችን፣ ገንዘብም ድጋፍም አይደለም። አንደኛ አማያጨው ወይም ራያ ዩኒቨርሲቲ የቀሩ ጓደኞቻችን አሉ፣ የእነሱ ጉዳይ መንግስት ምን አስቧን ይሄ መልስ ይሰጠን። ሁለተኛ መቀሌ ያሉ የኛው ዜጎች የሆኑ አሉ፣ እነሱም ምን እንደሆኑ አክሱምም አዲግራት የእነሱ ተማሪ ሁኔታ መንግስት ምን አቋም ወስዷል ይህን ነገሩን የሚል ጥያቄ ያቀረቡልኝ። ያው ይህን ከዋና አስተዳዳሪ ጋር በመነጋገር ለሳይንስና ቴክኖሎጂ ፌዴራል ደወልን። ያው ከቀይ መስቀል ጋር ተነጋግረን መፍትሄ በመግለጫ እንሰጣለን የሚል መልስ ሰጠን። ይህን መልስ መለስንላቸው። ያው በዚህ አረካም አሉ፣ እናንተ ያዛችን ጥያቄ እኛም ጥያቄ ነው፣ ስለዚህ መንግስት ማድረግ የሚገባውን ነገር ያደርጋልና ለምን አትሄዱም ወደ ሀገራችሁ ብላቸው መሄድ አንፈልግም አሉ።
ተማሪዎቹን ወደ ቤተሰቦቻቸው ለማድረስም እንቅስቃሴ መጀመሩን አክለው ጠቅሰዋል።
ዛሬ እነሱ ጥያቄውን አቀረቡ። ይሄንን እንሄድ የሚል ያን ጥያቄ ሲያቀርቡ የወልዲያ ዩኒቨርሲቲ ጋር በመነጋገር በአብዛኛው ተማሪዎች ወደ ባህር ዳር እና ወደዚህ ወደ ምዕራቡ አካባቢ ያሉ ናቸው አብዛኛዎቹ። ስለዚህ ዛሬ ዩኒቨርሲቲ ጋር አድረው ነገ ወደ የቦታቸው አሁን ስለመሸ እናደርሳለን የሚል እቅድ ይዘናል። በላይ ፌዴራል ያሉ አካላቶችም ክልል ጋር እየተገናኙ ችግሮችን ለመፍታት ጥረት እያደረግን ነው።
እነሱ በሚሉት ከተማ አስተዳደሩ ባዘጋጀው ቦታ ላይ ነው በረንዳ እና ብዙ ምቾት በሌለው ሁኔታ ነው እያደርን ያለ ነው።
አንድ ቀን ነው ያደረግ አንደኛው ቀን ይኸው ከዛ ቆቦ ላይ ከምንሆን ከዛ መኪና ወዳለበት ውሰዱን የሚል ነው ጥያቄያቸው የነበረው። ያንን ጥያቄ ተቀብለን ራያ ምሳ ጋብዘን ቆቦ ዩኒቨርሲቲ ላይ ደግሞ ራት በልተው እንዲያድሩ አደረግ ነው። የሁለተኛው ቀን የኛ ሀሳብ የነበረው ዝግጅትም ስለሌለን ማለት ነው እንዲሄዱ ለማድረግ ነበረ እንድንገናኝ ያደረግ ነው። ስለዚህ ከእናንተ ምንም ነገር አንፈልግም፣ ፍራሽም አንፈልግም። አንፈልግም ምንም አንፈልግም ዝምብለን ብቻ የምንፈልገው መልክታለን የምንፈልገው ነገር እናንተ እየችና ወስተና ከተሳውቁን ተሳሉ አሁንም መልስ የለም ሳይንስና ቴክኖሎጂ ሚኒስቴር መጥዋት መግለጫ ሰጠኝ እንዴ ይደረጋል ያለው ነገር የለም ያው እሱም ለጃ እየተበቀነ ያለ
በአከባቢ ባለው የስልክና የመገናኛ ችግር ምክንያት ተማሪዎቹ ያነሷቸውን ስሞታዎችና ስጋቶች በተመለከተ ከዩኒቨርሲቲው አስተዳደር አሁን አከባቢን ያስተዳደሩ ካሉ ባለስልጣናትም ሆነ ከህብረተሰቡ ተጨማሪ መረጃና ማብራሪያ ማግኘት አልቻልንም። ይህ በእንዲህ እንዳለ ሳይንስና ከፍተኛ ትምህርት ሚኒስቴር በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ተማሪዎችን በተመለከተ የተማሪ ወላጆችና ሚዲያ ተቋማት መረጃ ለማግኘት ተደጋጋሚ ጥያቄ ማቅረባቸውን አምነው መስሪያ ቤቱ ከተለያዩ አካላት የዩኒቨርሲቲዎቹ አመራሮችና ከዓለም አቀፍ ተራድኦ ተቋማት ጋር በመሆን በጉዳዩ ላይ እየሰራ መሆኑን በይፋ ይገልጹ ጠቅሷል። በተደረገው ጥረትም የዩኒቨርሲቲዎችን አመራር ለማግኘት መቻሉንና ተማሪዎቹ በመልካም ሁኔታ ላይ እንደሚገኙ የሁለተኛ መንፈቃ መፈተና ለመውሰድም በዝግጅት ላይ መሆናቸውን አውቃለሁ ሲል ገልጿል። የተማሪ ወላጆች ልጆቻቸው በመልካም ሁኔታ ላይ መሆናቸውን ተረድተው በመንግስት የተጀመሩ ጥረቶችን እንዲደግፉ ጥሪ ያቀረበው መስሪያ ቤቱ ተማሪዎቹ ፈተና ወስደው ሲጨርሱ የሚኖሩ ጉዳዮችን እንደሚያሳውቅና የተማሪ ወላጆች በመደበኛ መገናኛ ብዙሃን የሚተላለፉ መረጃዎችን ብቻ እንዲጠቀሙና ተረጋግተው እንዲጠብቁ ጠይቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
ስናራቂን ለዘገባው እናመሰግናለን። በትላንትናው ምሽት መሰናዷችን ኢትዮጵያን በፓራሊምፒክ ስፖርት ካስጠራው አትሌት ታምሩ ከፍያለው ጋር ቆይታ አድርገን ነበር። አትሌት ታምሩ የዛሬ 5 ዓመት በሪዮ ተካሂዶ በነበረው ፓራሊምፒክ ውድድር ላይ በ1500 ሜትር ሩጫ ውድድር የብር ሜዳሊያ ተሸላሚ የነበረ ሲሆን በወቅቱ የነበረውን አገዛዝ በመቃወም በብራዚል የስደት ቆይታ አድርጎ በቅርቡ ወደ ሀገር ቤት ተመልሷል። ከትላንትናው በቀጠለው ቆይታችን ታምሩ በስደት ዓለም ስለገጠሙት ችግሮችና ለጃፓን ፓራሊምፒክ ያደረገ ስላለው ዝግጅት ይነግረናል። ታምሩን ያነጋገረው ሀብታሙ ስዩም ነው።
እዛም ትሬኒንግ ያለቆምኩም ትሬኒንግ እየሰራው የብራዚል ፓራሊምፒክ ኮሚቴ አካዳሚ ነበር። ለአካል ጉዳተኛ ለብቻ የተሰራ ካምፕ ስለነበረ እንደምንጋት እዛ ጠይቄ እዛ ገባው ለሁለት ዓመት ምናምን እዛ ትሬኒንግ ሰራው ከነሱ ጋር በጣም ከባድ ችግር ነው አላሳለፍኩት እዛ ማለት ተረሳሁ በቃ እንደ አንድ ኢትዮጵያዊ ተረስቼ ነው ገና ወደ ኢትዮጵያ መመለስ ቻልኩት ማለት ነው በጣም ማንንም ሰው አላጣወተኝም እዛን ጊዜ
ከዚያ በኋላ ወደ ሀገር ቤት ከተመለስክ በኋላ በምን ሁኔታ ላይ ትገኛለህ በዘንድሮው የጃፓን ፓራኦሎምፒክ ውድድር ላይስ እናይሃለን ወይ
ከዛም እዚህ ለማመጣት ኢትዮጵያ ራሱ ለማመለስ በጣም ብዙ ፕሮሰሶች አልፌ ነው መጣው ማለት ሰው አላገኘሁም እንደዚህ ፕሮሰስ እናርግ እኔም ለማገዝ ዝግጁ የሆነ ሰዎች አላገኘም በጣም ከብዶኝ እንደው ለማውጣት ወደ ሀገሬ ለማመለስ ራሱ በቃ እንደሌላ ዜጋ አይደለም ማለት ኢትዮጵያ ውስጥ ብዙ ችግር አለ ለአካል ጉዳተኛና ለሌላ የሚሰጥ ቦታ በጣም የተለያየ ነው ምንም አይገናኝም በሁሉም ላይ በስፖርት ላይ በሌላ ሌላ ስራ ላይ በሁሉም ላይ አቴንሽን አልተሰጠም እና እኔ በቃ ወደዚህ ሲጠይቅ ሰዎቹ ሲጠይቅ ዝም አሉኝ ወደ ሀገሬ መግባት ስለምፈልግ እዛን ጊዜ ለውጥ መጣ ስለተባለ እኔም እንደ አንድ ዜጋ እንደ አንድ ኢትዮጵያዊ ወደ ሀገሬ መግባት ስለፈለኩት አልተሳካኝም እሱ ራሱ ለወደ ሀገር ለመመጣት አንድ አመት ነው የጠበቅኩት ፕሮሰሱ ማለት አንድ አመት ሙሉ ፕሮሰሱ አረጌ አንድ አመት ሙሉ እንደዚህ ቪዛ ምናምን ምናምን ብዙ ቆይቼ በቃ ተስፋ ቆይቼ ነው ወደ ሀገሬ መጣሁ ማለት ነው ከዛ ሲመጣ እኔ ቶኪዮ ኦሎምፒክ ለመሳተፍ ነው ጎኔ ማለት ነው እንደ ድንገት ደራርቱ ኮንታክት አርጌ ደራርቱ ሁሉም ነገር አመቻቸች በዚህ በኤምባሲ በኩል ፊሊን በኩል ሁሉም ነገር እሷ አመቻችትና አንዳንድ ኤምባሲ ውስጥ የሚሰሩ ሰዎች ከአሜሪካም እዛ ያሉ የብራዚል ኤምባሲ የኢትዮጵያ ኤምባሲ እዛ ያሉ የሆነ ነገር አመቻቹና ወደ ሀገር ተመለስኩ ማለት ነው ስመለስ እኔ እንደመጣሁ ወደ ትሬኒንግ ገባሁ እዛም ትሬኒንግ አላቆምኩም ብዙም አልከበደኝም ትንሽ ብቻ አንድ 6 ወር 7 ወር ትንሽ አየሩ ተቀያየረኝ ከበደኝ ትሬኒንግ መጣሁ እና ለቶኪዮ ኦሎምፒክ ደረስኩ ማለት ነው አሁን እንግዲህ ቶኪዮ ለአንድ ወር ምናምን ራሱ አይቀርም ለቶኪዮ ኦሎምፒክ ደረስኩ አሁን ለቶኪዮ ኦሎምፒክ ዝግጅት ላይ ነኝ ማለት ነው
እንግዲህ ታምሩ ያንን ሁሉ ፈተና አልፈህ ዳግም ለቶኪዮ ፓራኦሎምፒክ ውድድር መድረስህ በረታሽ ነገር ነው መልካም እድል እንዲገጥምህ እንመኝልሃለን ከመላእክታችን በፊት ኢትዮጵያ ውስጥ በርካታ የአካል ጉዳተኞች አሉ እንዲሁ በስፖርቱ ዓለም እንዳንተ እንዲሳካላቸው ምን አይነት ድጋፍ ነው ሊደረግላቸው የሚገባው
አሁን እንደ ስፖርት ተወሰነ ለምሳሌ የኢትዮጵያ ፓራኦሎምፒክ ኮሚቴ ራሱ የቻለ ባጀት የለም። አሁን እንደ ሌላ ሀገር አይደለም። አሁን እኔ ለምሳሌ ቢሆን ብራዚል ሁለት አመት ነው ፓራኦሎምፒክ አካዳሚ ውስጥ ከነሱ ልጆች ከነሱ የናሽናል ቲም ውስጥ ነው የሰራሁት እና አንድ የኢኮኖሚ ችግር አለ ኢትዮጵያ ውስጥ እሱ እረዳለሁ። የኢኮኖሚ ችግር ቢኖር እንደዚህ በፍጥነት ልዩነት ማኖር እንደበትኝ አሁን የተለያየ ስፖርት አለ፣ ቱካንዶ አለ፣ ዋና አለ፣ አትሌቲክስ አለ፣ ፉትቦል አለ። ይሄ ሁሉ የተለያየ ስፖርት ነው ኢትዮጵያ ውስጥ ነው የሚሰራ። ግን ለአካል ጉዳተኛ ለፓራ ኦሎምፒክ የሚሰጥ ትኩረትና እነሱ የሚሰጥ ትኩረት አይደለም። ለምሳሌ ሌላ ይቀርና አሁን የልምምድ ቱታ የልምምድ ጫማ ራሱ ለእነሱ ሲሰጥ ለእኛ አይሰጥም። በልን ስንት መከራ በስንት ለመና ነው እኛ ለእኛ የሚሰጠው በኦሎምፒክ ኮሚቴ ጠይቀን። እንደዚህ የክለብ በክለብ ደረጃ የክለብ ደረጃ በፓራኦሎምፒክ ኢትዮጵያ ውስጥ ክለብ የለም። አራት ተመጣጥቀን ኦሎምፒክ እንሳተፋለን እንጂ እንደ ሌላ አትሌቲክስ ማናጀር የለም ክለብ የለም። እንደዚህ የተለያየ ውድድር አንይዝ። የተለያየ ውድድር አለ። አሁን ፓራኦሎምፒክ እንደ ዓለም በጣም ፖፑላር ነው። በጣም ኢትዮጵያ ላይ አልተሰራም። በጣም ብዙ ነገር ይቀራል። አሁን እኔ ሪዮ ላይ ሜዳሊያ ብር ሜዳሊያ አመጣሁት በኔ ሽታት ነው እንጂ ወርቅ ነበር የኔ። እኔ ፕሮቴስት ሲያረግ ነው ልጅ የገባው ቪዲዮ ካየ ነው እና ሳይሰራ ይሄ ውጤት ከመጣ በጣም እንደሌላ ስፖርት ደግሞ ፓራኦሎምፒክ ላይ ቢሰሩ ኑሮ ኢትዮጵያ በፓራኦሎምፒክ እንደ አትሌቲክስ ትታወቃለች ማለት ነው። ብዙ ነገሮች የሚቀሩ አሉ። አሁን ደግሞ እሱ አይደገምም። ይሄ ቶኪዮ ላይ ያጣዎቹ ነገሮች ብርም እኔ ሪካርድም ያጣውና ብዙ ነገሮች ያጣው እሱን ለማመለስ ነው እኔ ይፋ እና በጣም ልዩነት አለ፣ ሰፊ ልዩነት አለ። ሪስፔክት እንኳን የለም እኮ ኢትዮጵያ ውስጥ አሁን አካል ጉዳተኛ ላይ እንደፈለክ ነው ከሌላው ሁሉ የሚታየው። የፈረመችው ኢትዮጵያ የሌላ ሀገር የአሜሪካ ካናዳ ምናምን የሚተገበሩት ህግ ነው የሚተገበሩት፣ ግን ስራ ላይ የለም ዜሮ። እና እኛ በጣም እየተጎዳን ነው። ምንም አናገኝም። አራት አመት ተጠብቀን ብቻ ውድድር ማለት አራት አመት ማለት እኮ ብዙ ነገር የሚሰራ አመት ነው። ልዩነት አለ። እሱ ላይ ቢሰራ ግን ኢትዮጵያ እንደሌላ እንደማንኛውም ሀገር በፓራኦሎምፒክ በጣም ሃይ ትሆናለች። ነጥብ ይመጣል። ብዙ ነገሮች ይመጣ ይችላሉ ማለት ነው።
እጅግ በጣም አመሰግናለሁ አትሌት ታመሩ ከፍ ያለው የሪዮ ፓራኦሎምፒክ በ1500 ሜትር የብር ሜዳሊያ ባለድል ነበርክ። ለነበረን ቆይታ በአድማጮች ስም በድጋሚ አመሰግናለሁ። መልካም ቀን ይሁንልህ።
እኔም አመሰግናለሁ። በጣም አመሰግናለሁ ስለጠየቃችሁኝ ፈልጋችሁ። በጣም በጣም አመሰግናለሁ።
አትሌት ታምሩ በጃፓን ኦሎምፒክ መልካም ድል እንዲገጥመው እንመኛለን። ከሀብታሙ ጋር ለነበረው ቆይታም ሁለቱንም እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ መተላለፉን ይቀጥላል። ባለፉት ጥቂት ሳምንታት በሱዳን በጣለው አውሎ ንፋስ የቀላቀለ ዝናብ ምክንያት መጠለያ ድንኳኖቻቸው ለፈራረሱባቸው ከ16000 የሚበልጡ ኢትዮጵያዊ ስደተኞች ጊዜያዊ መጠለያ ለማዘጋጀት የእርዳታ ሰጪ ድርጅቶች ጥረት እያደረጉ ነው። ሊዛ ሽሌን ከጄኔቫ ያደረሰችንን ዘገባ እንደሚከተለው አቀናብሬዋለሁ። ቀጥሎ ይቀርባል። የሰኔ ወር ከገባ ጀምሮ ሲጠናከር የቆየውና ያሳለፍነው ሰኞ ምሽት የጀመረው አውሎ ንፋስ በምስራቅ ሱዳን በሚገኙት የአምራኩባና ቱናይዳባ የስደተኞች መጠለያ የሚገኙ ከ4000 እስከ 10000 የሚደርሱ መጠለያ ድንኳኖችን አፈራርሷል። ኃይለኛ ንፋስና ዝናብ እንዲሁም በረዶ የቀላቀለው አውሎ ንፋስ በመጠለያ ጣቢያው የሚገኙ የመሰረተ ልማት አቅርቦቶችን፣ ያስቸኳይ ጊዜ መጸዳጃ ቤቶችንና ሌሎች መጠቀሚያዎችንም አውድሟል። በተባበሩት መንግስታት የስደተኞች መርጃ ድርጅት UNHCR ቃል አቀባይ የሆኑት ቦሪስ ቼሽኮቭ እንደተናገሩት በሺዎች የሚቆጠሩ ኢትዮጵያውያን የግል ንብረቶቻቸው በጎርፍ ተወስደዋል። በሰሜን ኢትዮጵያ ትግራይ ክልል የደረሰውን ግጭት ሸሽተው ወደ ሱዳን የገቡት እነዚህ ስደተኞችም አስቸኳይ እርዳታ እንደሚያስፈልጋቸው ገልጸዋል።
What we expect over the coming 2 or 3 months because the rainy season will continue until October is the
ዝናቡ እስከ ወር የሚቀጥል በመሆኑ በሚቀጥሉት 2-3 ወራት ውስጥ ዝናቡ ይጠናከራል። የጎርፉ ሁኔታም እየተባባሰ ይሄዳል ብለን እንሰጋለን። ስለዚህ አሁን ኑር መጃ መውሰድና የተበላሹ መንገዶችን ጠግነን አዳዲሶቹን መስራት ይጠበቅብናል።
ቼሽኮቭ አክለው በአካባቢው ያሉት መንደሮች በጎርፍ እየተጠለቀለቁ መሆናቸውና ከጥቂት ጊዜ በኋላ የሰብአዊ እርዳታ ለሚያስፈልጋቸው ድጋፍ ለማድረግ አደጋችና የማይቻል ሊሆን እንደሚችልም ተናግረዋል። በዚህም ምክንያት UNHCRና አጋር ድርጅቶች ወደ ስደተኛ መጠለያ ጣቢያዎችና ስደተኞችን ወደ አስጠለሏቸው ማህበረሰብ የሚወስዱትን ወደ 60 ኪሎ ሜትር የሚጠጉ መንገዶች እያደሱና እየሰሩ መሆናቸውንም ቃል አቀባዩ አስረድተዋል። በቀጣይ ሊከሰት የሚችለውን ጎርፍ ለመከላከልም የውሃ መረጃ ቱቦች እየተገነቡ ናቸው።
Partners are constructing semi-permanent schools as well as permanent latrines and showers.
አጋሮቻችን ቋሚ መሆን የሚችሉ ትምህርት ቤቶችን፣ መጸዳጃ ቤቶችንና መታጠቢያ ስፍራዎችን እየገነቡልን ነው። ቋሚ የሆኑ መጠለያ ድንኳኖችንም ለመስራት እቅዳለን። ሆኖም ግንባታውን መጀመር የሚቻለው የዝናብ ወቅት ካበቃ በኋላ ነው። ለአሁኑ 10,000 ያስቸኳይ እርዳታ መስጫቃዎችን ለማሰራጨትና 5,000 ደግሞ ለመጠባበቂያ ለመያዝ ዝግጅት እያደረግን ነው።
የስደተኞች መርጃ ተቋሙ ከሌሎች 31 የሚሆኑ በተባበሩት መንግስታት ስር ያሉ ድርጅቶችና የግል የእርዳታ ተቋማት ጋር በመሆን ከዚህ ቀደም አቅርበውት በነበረው አስቸኳይ የእርዳታ ጥሪ ላይ አሁን የደረሰውን አደጋ የሚያካትት አድማጭን አቅርበዋል። በዚህም መሰረት በአሁን ወቅት $182 ሚሊዮን እርዳታ እንደሚያስፈልጋቸው የገለጹ ሲሆን ይህም ቀደም ሲል ጠይቀውት ከነበረው $33 ሚሊዮን ብልጫ አለው። ተጨማሪው ገንዘብ የእርዳታ ድርጅቶቹ በመጠለያ ጣቢያዎቹ የሚገኙ የመሰረተ ልማት አቅርቦቶችን ለማሻሻልና እስካመቱ መጨረሻ ለኢትዮጵያውያኑ ስደተኞች የተሻለ ጥበቃ ለማድረግና መሰረታዊ ፍላጎታቸውን የሚያሟላ እርዳታ ለማቅረብ የሚውል ይሆናል። በሊሳ ሽሌን ለተጠናከረው ዘገባ ስምኝሽ የቆየ ዋሽንግተን ዲሲ። አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁ ስምኝሽ የቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሳይበለን መልካም ምሽት።